የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት በ22፣ 25 እና 31 ሜትር ባንዶች በየቀኑ ከምሽቱ 3 ሰዓት እስከ 4 ሰዓት ከሚያሰማው ፕሮግራም ዛሬውን አሁን ጀመረ።
ከመጀመሪያ ጊዜ በማዘጋጃ ቤታቸው ሳሮዜ ከተማ ውስጥ የኢትዮጵያ ባንዲራ እንዲውለበለብ ምክንያት ከሆነው አንዱ የኢትዮጵያ ስፖርት ፌዴሬሽን ስብስብ ነው። በሺካጎ በዳላስ በሚደረግበት ጊዜ ያ ቀን ለእኛ ብቻ ሳይሆን ለመንግስት አካላት የኢትዮጵያ ቀን ተብሎ እንዲከበር የተደረገበት ነው።
የተረሱ ኢትዮጵያ ውስጥ ወይም ደግሞ እዚህ ያሉ በስፖርቱም በጋዜጠኝነትም በተለያየ መድረክ ለሀገራቸው ትልቅ ስራ የሰሩ ኢትዮጵያን በማስታወስ የክብር እንግዳ በማድረግ እውቅና በመስጠት ደግሞ ትልቅ አስተዋጽኦ አድርጓል።
የሰሜን አሜሪካው የባህልና የስፖርት ፌዴሬሽን ፕሬዚዳንት አቶ አብይ ኑርልኝና የህዝብ ግንኙነት ኃላፊው አቶ እያዩ ዘነበ ናቸው። አንጋፋው ድርጅት በረዥም ዕድሜው የተጓዘበትን መንገድና አባላቱ ሁለተኛ አገራቸው ባደረጓቸው ዩናይትድ ስቴትስና ካናዳም ሆነ በትውልድ አገራቸው ኢትዮጵያ እንደ ማህበረሰብ ያሳረፉትን አሻራ ፈለግ መልከት ለማድረግ ሻገር ብሎም የተፈተኑበትን ጊዜና ምክንያት መሻሻል አለባቸው የሚባሉ ጉዳዮች ጨምሮ ለመቃኘት በተቀናበረ ዝግጅት ከተናገሩት የተወሰደ ነው። ቆየት ብለው ይመለሳሉ። ሩጫ በአሜሪካ በሚል ርዕስ በየዓመቱ የስፖርት ፌዴሬሽኑ በሚሄድባቸው የዩናይትድ ስቴትስ ግዛቶችና ከተሞች ሁሉ ልዩ ዝግጅቶቹን ይዞ ሊገኝ የመጀመሪያ ስራውንም ዘንድሮ የጀመረ አሜሪካውያንን ጭምር በማሳተፍ የህዝብ ለህዝብ ግንኙነቶችን ለማጎልበት ያለመ ድርጅት አንድ አንጋፋ የኦሎምፒክ አትሌት ጨምሮ በአባልነት የሚገኝበት ድርጅት ሶስት አባላቱም ከምሽቱ እንግዶቻችን ውስጥ ናቸው። አብረውን ያመሻሉ። ንጉሴ አክሊሉ በቀደመው የራዲዮ መጽሔት ዝግጅቱ የኳስ ጉዳይ ሲል ከአንጋፋው የስፖርት ጋዜጠኛ ይንበርበሩ ምትኬ ጋር በጀመረው ወግ ራቅ ወዳለ ዘመንና ስፍራ ይወስድናል። ሰዓታችን እንደፈቀደ የሚስተናገዱ ሌሎች አዝናኝ ቅንብሮችም አሉን። ጤና ስጥልኝ፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን። እሁድ ሐምሌ 3 2014 ዓ.ም አሁን እሁድ ከሆነ ዕለቱ የራዲዮ መጽሔት ነው። ሰዓቱ ከሰዓቱ የዓለም ዜና በኋላ እንመለሳለን። እንዳትሄዱ።
እንደምናመሻችሁ አድማጮች፣ ከምሽቱ ዜናዎች ጋር ሀብታሙ ስዩም ነኝ። በደቡብ አፍሪካ ጆሃንስበርግ ከተማ ቀጠናና በሀገሪቱ ምስራቃዊ ክፍል በሚገኙ ሁለት መጠጥ ቤቶች ላይ በተከፈተ የሩምታ ተኩስ 19 ሰዎች መሞታቸውን የሀገሪቱ ፖሊስ አስታወቀ። በጆሃንስበርግ ሶዌቶ መንደር በሚኒባስ ተጭነው የመጡ ጥቃት አድራሾች በአንድ መጠጥ ቤት ውስጥ በመዝናናት ላይ በሚገኙ ሰዎች ላይ የሩምታ ተኩስ መክፈታቸውን ተከትሎ 15 ሰዎች ተገድለዋል። በሀገሪቱ ምስራቃዊ ክፍል ላይ በምትገኘው ፒተር ማርቲስበርግ ከተማ ውስጥ በሚገኝ ሌላ መጠጥ ቤት ውስጥ ደግሞ ሁለት ሰዎች ካለልዩነት በዚያ በነበሩ ሰዎች ላይ የሩምታ ተኩስ ከከፈቱ በኋላ በነበረው የተኩስ ልውውጥ 4 ሰዎች ተገድለዋል፣ 8 ሰዎች ደግሞ ቆስለዋል። ፖሊስ ጥቃቶቹ ተያያዥ ስለመሆናቸው ለመናገር ጊዜው ገና መሆኑን ጠቁሞ ተመሳሳይነታቸውን ግን ማጤኑን አስታውቋል። ሀገሪቱ ከአፓርታይድ ዘመን ተላቃ ዲሞክራሲን መከተል ከጀመረችባቸው 3 አስርት ዓመታት ወዲህ በእጅጉ የከፋ ነው በተባለ የኃይል ጥቃቶችና አለመረጋጋት ሰደድ መመታት በቀጠለችበት ሰዓት ነው። ባለፈው ሐምሌ ወር ላይ በእጅጉ የተንሰራፋ አመፅ፣ ዘረፋን፣ እሳት ማጋየትና የመሠረተ ልማትና ኢንዱስትሪ ተቋማትን ማውደም ጥቃቶች ወቅት 300 ሰዎች ሞተዋል። በኮቪድ-19 ዳፋ በተፈተነችው ሀገር በሺዎች የሚቆጠሩ ደግሞ ለእስር ተዳርገዋል። ዘገባው የኤፍፒ ነው። የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ከዓመት በፊት በኩባ የተቃውሞ ሰልፈኞች ላይ የመብት ጥሰት በማድረስ ረገድ ተሳትፏላቸው ባላቸው 28 ባለሥልጣናት ላይ የጉዞ ገደብ ጥሏል። መስሪያ ቤቱ ባወጣው መግለጫ ላይ ማዕቀቡ የኩባ ኮሚኒስት ፓርቲ ከፍተኛ አመራሮች እንዲሁም በሀገሪቱ የግንኙነትና የሚዲያ ዘርፍ ውስጥ የሚሰሩ ባለሥልጣናትን እንደሚያካትት አስታውቋል። መስሪያ ቤቱ የፓርቲውን ባለሥልጣናት ባለፈው ሐምሌ በነበረው የተቃውሞ ሰልፍ ተሳታፊዎች ላይ የጭካኔ ተግባር እንዲፈጸም ያለፍርድ እንዲታሰሩ ባድሎኛ የፍርድ ሂደት እንዲያልፉና 10 አመታትን ያክል እስር እንዲተላለፍባቸው የሚያደርግ ፖሊሲ ውስጥ ተሳታፊ ናቸው ሲል ከሷል። የኩባ መንግስት ዜጎች እርስ በርሳቸው እንዳይነጋገሩ፣ ከተቀረው ዓለም ጋር እንዳይገናኙ ኢንተርኔት አፋኝ ቀጥሯል ሲልም የውጭ ጉዳይ መስሪያ ቤቱ ከሷል። ዋሽንግተን የአሁኑን የጉዞ እገዳ የጣለችው በፕሬዚደንት ሬገን ዘመን በወጣው የኩባ መንግስትና የኩባ ኮሚኒስት ፓርቲ ተቀጣሪዎች ስደተኛ ላልሆኑ ሰዎች የሚሰጠውን ወደ አሜሪካ የመግቢያ ፍቃድ በሚከለክለው ማዕቀፍ ስር ነው። ዘገባው የሮይተርስ ነው። ሩሲያ በአንድ ባለ 5 ፎቅ የመኖሪያ ህንፃ ላይ ባደረሰችው የሮኬት ጥቃት በጥቂቱ 15 ሰዎች እንደተገደሉ የዩክሬንን ባለስልጣናት አስታውቀዋል። ቻሴቪያር በሚባለው ከተማ ውስጥ በሚገኘው በዚህ ህንፃ ፍርስራሽ ውስጥ ተጨማሪ ሰዎች መፈናፈኛ አጥተው እንደሚሆን ባለስልጣናቱ አክለዋል። ዩክሬን ቅዳሜ በደረሱ የሩሲያ የሚሳይልና ሮኬት ጥቃቶች ምስራቃዊ ግዛቶቿ እንደተመቱም አስታውቃለች። የሩሲያ ጥቃት በምስራቅ የሀገሪቱ ክፍል የኢንዱስትሪ መናገሻ በሆነው ዶንባስ ቀጠና ላይ ያነጣጠረ ቢሆንም በሰሜን ምስራቃዊቷ ከተማ ካርኪቭ የደረሰው የሚሳይል ጥቃት 3 ሰዎችን እንዳቆሰለ አስተዳዳሪው ተናግረዋል። የዩክሬን ባለስልጣናት በሎሃንሳክና ዶንቴስክ ግዛቶች ተጨማሪ ጥቃቶች እንደደረሱ ሲገልጹ፣ የእንግሊዝ የመከላከያ ሚኒስቴር በበኩሉ ሞስኮ ተጠባባቂ ጦሯን ከግዛቷ በማስነሳት ወደ ዩክሬን እያስጠጋች መሆኑን ጠቁመዋል። የሎሃንሳክ ቀጠናን ባለፈው ሳምንት መጨረሻ መቆጣጠሯን ይፋ ያደረገችው ሞስኮ ሰላማዊ ሰዎች ላይ ያነጣጠረ ጥቃት አድርሳለች መባሉን አስተባብላለች። የሀገራቸውን ፕሬዚደንት ጎታባይና ራጃፓክሳ መኖሪያ ቤትን በመቆጣጠር ከሀገሪቱ የባህር ኃይል ጋር እንዲሸሹ ብሎም ከስልጣን እንዲለቁ ያደረጉት የስሪላንካ ተቃዋሚ ሰልፈኞች አሁንም ከፕሬዚደንቱ መኖሪያ ቤት ለመልቀቅ አልፈቀዱም። የተማሪዎች እንቅስቃሴ ፕሬዚደንት የሆነው ላሂሩ ዊረስካራ ትግላችን ገና አላበቃም ሲል ለዘጋቢዎች ተናግረዋል። በአሁኑ ሰዓት በደሴቲቱ ደቡባዊ ውሃማ ወሰን ላይ በሚገኝ መርከብ ውስጥ የተጠለሉት ራጃፓክሳ ከስልጣን መልቀቃቸውን ረቡዕ ዕለት ካስታወቁ በኋላ ስልጣን የመልቀቃቸው ነገር እርግጥ እስኪሆን ድረስ ትግሉ እንደማይቆም ዊረስካራ አክሏል። የቅዳሜው ዕለት ክስተት በደቡባዊ እስያዊቷ ደሴት የደረሰው ያልተጠበቀ ኢኮኖሚያዊ ቀውስና የራጃፓክሳ ቡድን የአመራር ድክመትና ሙስና የቀሰቀሰው ለወራት የዘለቀው የተቃውሞ እንቅስቃሴ ጣሪያ ተደርጎ ተቆጥሯል። በመቶ ሺዎች የሚቆጠሩ የሀገሪቱ ዜጎች ራጃፓክሳ በአንድ ወቅት በተነጻጻሪነት ሀብታም የነበረችውን ሀገር በማሽመድመድ በህዝቧ ላይ መከራ ላመጣው የመድኃኒት ምግብና ነዳጅ እጥረት ኃላፊነት እንዲወስዱ ነበረ ለተቃውሞ የወጡት። ይህ ከመሆኑ አስቀድሞ ራጃፓክሳ እንዲያመልጡ ለመርዳት ወታደሮች ወደ ሰማይ የተኮሱ ሲሆን፣ ፕሬዚደንቱ የባህር ኃይል ጀልባ እንዲሳፈሩ ተደርጎ ለደህንነታቸው ወደ ሀገሪቱ ደቡባዊ ውሃማ ቀጠና ተወስደዋል። በዛሬው ዕለት ለሁሉም ዜጋ ክፍት በነበረው የፕሬዚደንቱ መኖሪያ ቤት ውስጥ ሕፃናትና ወላጆቻቸው በስፍራው የሚገኘውን ፒያኖ ሲቆረቁሩ፣ ቅንጡ የጥበብ ሥራዎችን ሲያደንቁ፣ በፕሬዚደንቱ ወንበር ላይ በየተራ ሲቀመጡ ውለዋል። ዘገባው የኤፍፒ ነው። አድማጮች፣ ለምሽቱ ያዝንላችሁ ዜናዎች እነዚህ ነበሩ። ወደ ቀሪ የእሁድ ምሽት መሰናዶዎች እመልሳችኋለሁ።
ጤና ይስጥልኝ፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን። እሁድ ሐምሌ 3 2014 ዓ.ም የራዲዮ መጽሔት ጀመረ። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነኝ። አድማጮች፣ አሁን ወደ ዕለቱ ዝግጅቶች ከማምራታችን አስቀድሞ በራዲዮ መጽሔት ወግ መሠረት የሳምንቷን ምርጥ ግጥም እናስቀድም። ለማቱሳላ የነሳውን ዕድሜ ላንተ ያክልልህ፣ በሥጋ ይግደልህ ዘላለም ያኑርህ፣ ከተፈጠርክባት አፈር አትመለስ፣ የአገሬን በረከት ትቢያዋን አትልበስ። ዕድሜህን የፈጀ ኢትዮጵያን ስትገድል አልቃሽ በበዛበት፣ የሰው ጠረን ነስቶ የልብ ሐዘን ገብቶ፣ ሕሊናህ ይቅበርህ ገናዥ በሌለበት። ህሊና ይክበርህ በሚል ርዕስ ገጣሚ ፍቅር ተሰጋይ የቋጠረቻቸውን ስንኞች ነበር የሳምንቱ ምርጥ ግጥም ያደረግነው። ፍቅር ተሰጋይን ለግሩም ግጥሟ አመሰግናለሁ። አድማጮች አሁን የምሽቷን ምርጥ ዜማ እናስከትል። ወላጆቻቸው ኮረሱት የጫዋታው ስሜት በስተቀር እግር ኳስ ዋናው ስፖርት ባልሆነበት ሀገር ተወልደው ያደጉ ነገር ግን ለእግር ኳስ ፍቅር መውደቅ የተሳካላቸው የመጀመሪያው ትውልዶች ሆኑ በታዳጊነት እድሜያቸው ከወላጆቻቸው ጋር ወደ አሜሪካና ካናዳ ምድር የተሰደዱና የኳስ ፍቅራቸውን በትናንሽ ልቦቻቸው አምቀው የደረሱ የሚመስሉት ኢትዮጵያ የተወለዱ ወጣቶች ሁለቱም ይሁነኝ ብለው ያዙት ተወዳጅ ጨዋታና ፉክክሩ አሸናፊው ቡድን የሚሰጠውን ዋንጫ ጨምሮ ተገቢ ስፍራ ከሰጠን በኋላም ቢሆን ከውድድርነቱ በላይና ከውድድሩም ይልቅ በሌሎች ቁጥራቸው የበዙ ስጦታዎቹ የሚታወቀውንና 4 አስርታት ሊሞላው የ12 ወራት ዕድሜ ብቻ ቀሩኝ የሚለው የሰሜን አሜሪካው የኢትዮጵያውያን የባህልና ስፖርት ፌዴሬሽን የተጓዘበትን መንገድና አባላቱ ሁለተኛ ሀገራቸው ባደረጓቸው ዩናይትድ ስቴትስ እና ካናዳም ሆነ ቀደም ብዬ በመግቢያው ጠቆም እንዳደረግኩት አባላቱ ሁለተኛ ሀገራቸው ባደረጓቸው ዩናይትድ ስቴትስ እና ካናዳም ሆነ በትውልድ ሀገራቸው ኢትዮጵያ እንደ ማህበረሰብ ያሳረፉትን አሻራ ፈለግ መልከት ለማድረግ ከመሪዎቹ ሁለቱን ዘለግ ላለ ውይይት ጋብዘናል። ሻገር ብለንም እንደ ማህበር የባህልና የስፖርት ፌዴሬሽኑ የተፈተነበትን ጊዜና ምክንያት ብሎም መሻሻል አለባቸው ከሚባሉ ጉዳዮች አንድ ሁለቱን ነቅሰን በወፍ በረር እንቃኛለን። አቶ አቢን ኑርልኝ የወቅቱ ፕሬዚዳንት፣ አቶ እያዩ ዘነበ የህዝብ ግንኙነት ኃላፊ በቅድሚያ ለጊዜያቸው አመሰግናለሁ። እንደ አውሮፓውያን የዘመን አቆጣጠር በ1984 ዓ.ም የተቋቋመው ፌዴሬሽናችሁ የአንድ ጎልማሳ ዕድሜ አስቆጥሯል ማለት እንችላለን። 4 አስርታት ሊደፍን 1 ዓመት ብቻ ነው የቀረው። በውጭ ሀገር የሚኖሩ ኢትዮጵያውያን ካቋቋሟቸውና ረጅም እድሜ ከዘለቁ ጥቂት የማህበረሰብ ተቋማትና ድርጅቶች አንጋፋው መሆኑ ይታወቃል። ከዚህ ፌዴሬሽን ቀጥሎ የተዋጣለት የሚባለው ኢትዮጵያዊ ማህበር ወይም ድርጅት ዩናይትድ ስቴትስ ያለው የኢትዮጵያውያን የሽልማት ድርጅት ሲድ ወይም ማህበረ ግዩራን ዘረ ኢትዮጵያ ከፌዴሬሽኑ 10 ዓመታት በኋላ ነው የተወለደው። በዚህ ረጅም እድሜው በመቶ ሺዎችን ያገናኘና ያሰባሰበው ፌዴሬሽን ከዚህ ታላቅ ብቸኛ አሰባሳቢነቱ ባሻገር በተጓዳኝ ያከናወናቸውን ዋና ዋና ነገሮች በማንሳት ብንጀምር።
እሺ፣ እኔ ጀምራለሁ።
አድማጮች በድምጽ እንዲለዩዋችሁ ስማችሁን ተናግራችሁ ብትጀምሩ።
እሺ፣ አብይ ኖርልኝ ነኝ። የወቅቱ የሰሜን አሜሪካ ኢትዮጵያን ስፖርትና ባህል ፌዴሬሽን ሊቀመንበር። አቶ አሉላ በቪኦኤ ዝግጅት ላይ ቀርበን እንድንወያይ እድሉ ስለተሰጠን በጠቅላላው በየሰፈኔ የቦርድ አባላትና ተጫዋቾች ስም እናመሰግናለን። እርግጥ ነው በ39 ዓመት ውስጥ ብዙ የተከናወኑ ስራዎች አሉ። በጥቂት ክለቦች በጥቂት ተጫዋቾች የተመሰረተው ይህ ድርጅት በ1984 ነው እንደሚታወቀው። ከዛ ጊዜ ጀምሮ እስካሁን ድረስ የተለያየ የፖለቲካ አቋም፣ የሃይማኖት አመለካከት ያላቸውን ኢትዮጵያውያን በማሰባሰብ ለአንድ ሳምንት በአንድ ስቴዲየም ውስጥ በአንድ ሆቴል ውስጥ አስቀምጦ እያስማማ እያወያየ ሀሳብ እንዲለዋወጡ መድረክ እያዘጋጀ የተጓዘ ተቋም ነው። በዚህ ተቋም የጀመሩት ሰዎች አሁን አያቶች ሆነዋል። ልጆቻቸውና ልጆቻቸው መጥተው በማገልገል ላይ ነው ያሉት። በተጫዋችነትም በቦርድ አባልነትም እንደዚሁም ደግሞ በነጻ አገልጋይነት እና ይህ ድርጅት በ39 ዓመት ውስጥ ያስተማራቸው ስኮላርሽፕ ሰጥቶ ለትልቅ ቦታ ያደረሳቸው ትዳር እንዲመሰርቱ ምክንያት የሆናቸው ንግዶች ከፍተው ንግድ ቤቶች እንዲሻሻሉ ያላቸውን ፕሮዳክት ኤንድ ሰርቪስስ ምርቶች የሚያሳዩበት ጠንካራ ድርጅቶች እንዲሆኑ ያገዘ በሚዲያውም በእናንተ ዘርፍ የሬዲዮ ፕሮግራሞች ወይም ደግሞ የቴሌቪዥን ፕሮግራሞች ከፍተው ትልቅ ቦታ የደረሱ በተጨማሪም በፖለቲካ ድርጅት ውስጥ እንኳን ተቋቁመው እዚህ በመገኘት ራሳቸውን ከፍተኛ ቦታ ላይ ያደረሱ በርካታ ግለሰቦች ያፈራ ድርጅት ነው እና በስኬታማነት እነዚህ በመንደር ዝጋ ልናነሳቸው እንችላለን። በተጨማሪ በሀገራችን ኢትዮጵያ ውስጥ ችግር በደረሰ ጊዜ፣ ሰዎች በተፈናቀሉ ጊዜ፣ በተጎዱ ጊዜ፣ በታመሙ ጊዜ፣ ያለአግባብ ግፍ በደረሰባቸው ጊዜ ለሕክምና ከመክፈል ጀምሮ ጉድጓድ ውሃ ማስቆፈር፣ ትምህርት ቤቶች ማሳደስ በርካታ በርካታ ነገሮችን አበርክቷል። በመጨረሻ በአሁኑ በዚህ በኮቪድ-19 ወረርሽኝ በተነሳ ጊዜ ኢትዮጵያ ውስጥ ሊያደርስ የሚችለው ጉዳት ከፍተኛ ነው ብለን በመስጋት ከማንኛውም ድርጅት አስቀድመን ከ53,000 ዶላር በላይ የሚያወጡ የሕክምና መገልገያዎችን በጤና ጥበቃ ስር በተቋቋመ ድርጅት ያስረከበ የመጀመሪያው ድርጅት ነው። እንደምታስታውሰው አቶ አሉላ፣ ከዛ በኋላ ደግሞ ጦርነት ያፈናቀላቸውን ኢትዮጵያውያን ወገኖቻችንን መልሶ ለማቋቋም ትምህርት ቤቶች ለማሳደስ 100,000 ዶላር የመደበ ሲሆን በአምስት ዓመት ጊዜ ውስጥ ደግሞ የምናቀርበው ተጨማሪ 250,000 ዶላር የመደበ ኢትዮጵያውያኖችን አቅፎ የያዘ የሚደግፍ ድርጅት ነው። ለትርፍ ሳይሆን ኢትዮጵያውያኖች መሰባሰባቸው ብቻ የሚያስደስተው ድርጅት ቢኖር የሰሜን አሜሪካ የኢትዮጵያን ስፖርትና ባህል ፌዴሬሽን ነው። ከተሰሩት ስራዎች መካከል በትንሿ ቀንጠፍ አድርጌ ነው ያቀረብኩልህ። አንተ ብዙውን ታውቀዋለህ። አቶ እያዩም እዚህ ላይ ሊጨምርበት ይችላል።
መልካም፣ እንዳልከው ብዙዎች የሚስማሙ ይመስለኛል። የስፖርትና ባህል ፌዴሬሽን ይሁን እንጂ በስፖርትና ባህል ብቻ የተገደበ እንዳልሆነ ከዚህ አልፎ በኢትዮጵያ ባሉ ጉዳዮች ላይም ሁነኛ ድርሻ ለአመታት ሲያዋጣ እንደኖረ ይታወቃል። አቶ አብይ እንደገለጽከው በረዥሙ ጉዟችሁ ካደረጋችሁት ጥቂቱን ብቻ ለማንሳት ያህል ነውና፣ አቶ እያዩ በበኩልህ መጠቀስ ያለባቸው በጣም አስፈላጊ ናቸው የምትላቸው ጉዳዮች ካሉ አንድ ሁለቱን እንድታክል እድል ልስጥህና ተከታይ ጥያቄ ልሰንዝር።
እሺ አሉላ። እያዩ ዘነበ የፌዴሬሽኑ የህዝብ ግንኙነት ኃላፊ ሆኜ እየሰራሁ ነው። ለዚህም ታላቅ ድርጅት ይህን እድል አግኝቼ አገልግሎት ለመስጣት ለመብቃቴ በጣም ደስተኛ ነኝ። አዎ፣ የተረሱ ኢትዮጵያ ውስጥ ያሉ ወይም ደግሞ እዚህ ያሉ በስፖርቱም በጋዜጠኝነትም በተለያየ መድረክ ለሀገራቸው ትልቅ ስራ የሰሩ ኢትዮጵያን በማስታወስ የክብር እንግዳ በማድረግ እውቅና በመስጠት ደግሞ ትልቅ አስተዋጽኦ አድርጓል። ከ1984 ጀምሮ እስከ አሁን ድረስ ወደ 64 የሚሆኑ ኢትዮጵያውያን በክብር እንግድነት ወደ ፌዴሬሽኑ በማምጣት በየአመቱቅና ሰጥቷል። ይሄም ትልቅ ነገር ነው። አሁን ስም ዝርዝራቸውን ይሄን ሁሉ መዘርዘር አይቻልም።
የቅርቡን የዘንድሮዎችን ልትነግረን ትችላለህ?
ኦኬ፣ የዘንድሮዎችን ለመናገር አቶ በለጠ አበበን፣ ክብሮም ተክለመድንን እና አቶ አዲሱ አበበን ከእናንተ
የቀድሞ ባልደረባችንና የዚህ የራዲዮ መጽሔት ፕሮግራምም የረዥም ጊዜ አዘጋጅ የነበረውን አዲሱ አበበን።
ትክክል፣ የቀድሞ ባልደረባችሁን አዲሱ አበበን።
ሁለቱስ የቀደሙት የክብር እንግዶቻችሁ እነማን ናቸው? እግረ መንገድህን ማንነታቸውን ለአድማጮች ብታስተዋውቅ።
አቶ ክብሮም ተወልደመድን የድሮ የብሔራዊ ቡድን ተጫዋች የነበረ ነው። አቶ በለጠ አበበ እንደዚሁ፣ ሁለቱም እግር ኳስ ተጫዋቾች ናቸው። አቶ አዲሱ አበበ ደግሞ ያው በጋዜጠኝነት ሙያው ትልቅ አስተዋጽኦ ያደረገ ነው። እነኚህን ሰዎች እውቅና ሰጥተናል።
መልካም። ወደ ሌላ አወያይ ርዕስ ደግሞ ልውሰዳችሁ። በድረገጻችሁ ላይ ባወጣችሁ ጽሑፍ ድርጅታችን የሰውን ክቡርነት በማስተጋባት ላለፉት 39 ዓመታት ኢትዮጵያውያንን በማሰባሰብ የሀገርን ጉዳይ ከግል ጉዳይ አስበልጦ በመከታተል እርዳታ በሚያስፈልግበት ጊዜ ቀድሞ በመድረስና ለኢትዮጵያውያን ወገኖቻችን አለኝታ በመሆን ይታወቃል በማለት ይጀምራል። ሆኖም ግን ዛሬ ኢትዮጵያ ሀገራችን ያለችበት ሁኔታ በጣም አሳዝኖናል። የሰው ልጅ እንዴት መንግስት አለ በሚባልበት ሀገር በዘሩ በሃይማኖቱ በማንነቱ እየተለየ ይገደላል። በተለይ በጋምቤላና ወለጋ እንዲሁም በተለያዩ የኢትዮጵያ ክፍሎች የሚኖሩ ኢትዮጵያውያን በአማራነታቸውና በማንነታቸው ብቻ እየተለዩ የዘር ማጥፋት ወንጀል ሰለባ ሆነዋል ይላል። በብዙ መቶዎች የተቆጠሩ ሰላማዊ ሰዎች በግፍ የተገደሉበትንና የብዙዎችንም ልብ የሰበረ ድርጊት ያወገዛችሁበትን አቋማችሁን ከገለጻችሁበት ነው የወሰድኩት። እስኪ ደግሞ በዚህ ጉዳይ የደረሳችሁበትን ባጭሩ ብትገልጹልን። አቶ ያዩ ቀጥልና ወደ አቶ አብይ መለሳለሁ።
በእርግጥ ኢትዮጵያ ውስጥ የሚካሄደውን ነገር ይሄ ድርጅት አጥራፊ ድርጅት አይደለም። ፕሬዚደንቱ ቀደም አድርጎ ገልጾታል። ብዙ ነገሮችን ሰርቷል። እሱም እንደገና መደጋገም አያስፈልግም። ግን ምንድነው አሁን ኢትዮጵያ ውስጥ የሚካሄደውን ነገር ወገኖቻችን በተጎዱ ጊዜ፣ በድርቁም፣ በጎርፍ፣ በአንዳንድ ነገሮች በመፈናቀሉም በተጎዱ ጊዜ ቀድሞ በመድረስና ድምፅ በመሆን የታወቀ ድርጅት ነው። ዘርን፣ ሃይማኖትን፣ ማንነትን ሳንመለከት ኢትዮጵያኖችን ማሰባሰብ ነው ሞቷችን እና ይህን በምናደርግበት ጊዜ አሁን ኢትዮጵያ ውስጥ የሚካሄደው ነገር መፈናቀሉና በዘር ማጥፋቱ ተደርጎና ሰምተነው ማናቅ እኛ ትውልድ ተደርጎ የማያውቅ ነገር ነው እየተፈጸመ ያለው። ወገኖቻችን እንደዚህ መሆን እኛንም ያመናል እዚህ ያለ ነው እና ድምጻችንን ከፍ አድርገን እናሰማበትን መድረክ ፈጥሮልናል ይሄ ነገር።
አቶ አብይ ባጭሩ የምታክለው ካለ ከሌለ እንድትቀባበሉ እያደረግኩ ብዙ ጥያቄዎችን ጠይቃለሁ።
አቶ ያዩ እንዳለው በዘንድሮ አመት የክብር እንግዳችን አቶ በለጠ ናቸው። አቶ በለጠ አበበ መጀመሪያ በ1970 ዓመተ ምህረት ለዳኘው የፖሊስ ክለብ የተጫወቱ፣ ከዛ በመቀጠል ለቅዱስ ጊዮርጊስ ከ1979 ዓመተ ምህረት ለሁለት ዓመት ተጫውተው ያው በደርግ መንግስት ጊዜ እስኪፈርስ ድረስ እዛ የነበሩ፣ በመቀጠልም በኢትዮጵያ ብሔራዊ ቡድን ለሶስት ዓመታት ተጫውተው ጡረታ ከወጡ ጊዜ ጀምሮ በአዲስ አበባ የተለያዩ ቲሞችን ያሰለጠኑ፣ በርካታ አስተዋጽኦ ያደረጉ፣ አጋጣሚ አሁን በጊዜው በተፈጠረው ችግር በሰዓቱ ወደ ዩኤስ የመግቢያ ቪዛ አግኝተው መምጣት አልቻሉም። ያም ሆኖ ግን እሳቸው በሌሉበት ልክ እንዳሉ ታሪካቸውን እያስታወስን ለሰዎች እያሳወቅን ለታዳጊዎቹ እነማን እነማን ነበሩ የሚለውን እያስተማርን ነው የምንገኘው። አቶ አሉላ እንዳልከው የዘንድሮ የመነጋገሪያ ወይም ይህንን ዝግጅት የሰየም ነው ሰው ክቡር ነው ብለን ነው። እንግዲህ ይህንን ስንል ኢትዮጵያዊ ክቡር ነው ማለታችን ነው። አማራ ክቡር ነው። የኦሮሞ ሕዝብ ክቡር ነው። ባለሙያ ክቡር ነው። አስተማሪ ክቡር ነው። ሁላችንም አንድ ላይ አድርጎ ግን የሚያሰባስበን ኢትዮጵያዊነታችን ነው እና የኢትዮጵያዊነት ክቡርነትን የታሪክ መጀመሪያዎች መሆናችንን እና ያንን ክብራችን ወደ ነበርንበት እንድንመለስ ለማነሳሳት እና ታሪካችን ለማስተማር ታስቦ የተሰራ ነው።
መልካም። እስኪ ደግሞ መውደቅ መነሳታችሁን እንመልከት። እንደ ድርጅት ቀደም ብዬ እንደገለጽኩት 40ኛውን ሊደፍን አንድ የቀረው ቀደም ብላችሁ የዘረዘራችኋቸውን በጎ ነገሮች ማሳካት የቻለ ድርጅት ፈተና እንዳይኖረው አይጠበቅምና ምን አይነት ፈተናዎች ነበሩ? የቅርብ ዓመታቱን ከጥቂት ዓመታት በፊት የነበሩትን እናስታ ለከፉ አደጋ ያጋለጡትም ከነበሩ የብረቱ ፈተናዎች የትኞቹ ናቸው?
እንግዲህ ያው እንደምታስታውሰው እንደማንኛውም ድርጅት ችግር ገጥሞታል። አንዳንድ ጊዜ ሰዎች በግል ጥቅም በመነሳት ወይ ታዋቂነትን በመፈለግ ይህ ድርጅት ትክክለኛ የህዝብ ድምፅ ከመሆን ይልቅ በተወሰኑ ሰዎች ብቻ እንዲመራ ወይም በተወሰኑ ሰዎች ፍላጎት ብቻ እንዲሄድ ለማድረግ የተሞከረ ሙከራ ነበር። ግን ህዝብ ደግሞ ሲተባበር እና የሚበጀውን መምረጥ ሲችል ያ ያሰቡት ዓላማ ሳይሳካ ቀርቷል። እንደምታስታውሰው ፍርድ ቤት ድረስ የተካሄደ ነበር። እሱ ሁሉ ነገር አልፎ ነው እዚህ የደረሰው። ያ ደግሞ ችግር መምጣቱ በእውነት እኛ የምናየው እንደ ጥንካሬ ራሳችንን እንድንፈትሽ እና እንድንጠይቅ ነው ያደረገን። እና ይሄ ድርጅት የኢትዮጵያ ስፖርት ፌዴሬሽን ሙሉ ለሙሉ ባለቤትነቱ የኢትዮጵያውያን ነው። ስንራብ የሚያበላን፣ ስንታመም የሚያሳክመን፣ ስንጠማ የሚያጠጣን፣ ስንረሳ የሚያስታምመን፣ ሲከፋን የሚያጽናናን ድርጅት መሆኑን በዚህ ባለፉት በደረሱት ችግር አሳይተናል። እና ደጋፊዎቻችን የዋዛ አይደሉም። በሙሉ ልብት ነው የሚያገለግሉን፣ የሚረዱን። በእነሱ ብርታት የምንመጡትን ችግሮች ሁሉ ለመቅረፍ እና እንደውም ጠንካራ ሆነን እንድንወጣ እንድንመለስ ነው ያደረገን። እና ችግሮቹን የምታውቃቸው የተዘረዘሩት ናቸው። ያው ለመቆጣጠር የበላይነትን ሁልጊዜ ይዞ ለመኖር የሚፈልጉ ግለሰቦች ሞክረው ነበር፣ አልተሳካላቸውም። የህዝብ አንድ መተባበር ምን ያህል ለውጥ እንደሚያመጣ ምንም ገንዘብ ያላቸው ቢሆኑ የህዝብ አንድ ላይ መሆንና መረዳዳት ግን ምንም ነገር ሊያሸንፍ እንደሚችል የታየበት ድርጅት ነው።
መልካም ምን ትምህርት ቁም ነገር ገበያችሁ የሚለውን ጥያቄንም አቶ አብይ አብረህ መልሰሃል። አቶ ያዩ ከዚህ የሚለጥቅ ጥያቄ ነው ማነሳለህ። ይህ ከጥቂት ዓመታት በፊት ፌዴሬሽናችሁን በሁለት የመክፈል ያህል አቶ አብይ እንደገለጸውም ፍርድ ቤት እስከመሄድ ድረስ ያደረሰው ግጭት በአንድ በኩል ከፍተኛ የህዝብ ድጋፍ ያገኛችሁበት፣ ህዝቡንም ማነቃቃትና ማሳተፍ የቻላችሁበት፣ በሌላ በኩል ደግሞ በጊዜው አዲስ ተፈጥሮ የነበረውን ማህበር የተቀላቀሉ በፌዴሬሽኑ ምስረታ ጭምር ከፍ ያለ ሚና የነበራቸው ከመካከላችሁ የሚታወቁ ሰዎችና ቡድኖችም እንደነበሩ በጊዜው ተከስቶ የነበረውን ምስቅልቅል የተከታተለ ያስታውሳል። ጠንካራ ተቋም፣ ጠንካራ ድርጅት አድርጎናል ብለዋል አቶ አብይ። ያን መረዳት የሚቻል ይመስለኛል።
ለመሆኑ ግን እንዴት ተፈታ?
ምንድን ነው ለመቋጨት ያበቃችሁ? በዚያ ሰዓት ከእናንተ የተለየ አቋም የነበራቸው አንዳንድ አባሎቻችሁ ተመልሰው እንደተቀላቀሏችሁ
ተረድቻለሁ።
እሱ ላይ የምታክለው ነገር ካለ አቶ እያዩ?
ኦኬ፣ እንግዲህ ምንድን ነው፣ እርግጥ ነው የሰው ልጅ ይሳሳታል። አንዳንድ ሰዎች ደግሞ የግልን ጥቅምና ወደ ላይ ራሳቸውን ከፍ አድርገው ስለሚያዩ እዚህ ደረጃ ላይ ለመድረስ ችለው ነበረ። የሆነ ሆኖ እኛ ህዝባችን ጋራ በመሆን ያው በ2011 እንዳያችሁት የህዝቡን ምላሽ አይተነዋል። ምክንያቱም ህዝቡ ይህን ድርጅት የሚከላከለው እንደ ራሱ አድርጎ የሚያየው ስለሆነ ከህዝባችን ጋር ነው ይህን ነገር የተወጣ ነው። በእጃችን ላይም ምንም ገንዘብ አልነበረም፣ ግን በህዝቡ ድጋፍ ይህን ነገር ተወጥተነዋል። ዋናው ነገር ደግሞ የመተዳደሪያ ደንባችንን አክብረን የምንጓዝ ድርጅት በመሆናችን ከዚህ ፈተና ልንወጣ ችለናል። በእርግጥ ሰው ይሳሳታል። የተሳሳቱና ይህን ድርጅት አብረው የመሰረቱ ሰዎች ያው ጥፋታቸውን በመመልከት ይቅርታ በመጠየቅ አንዳንዶቹ ተመልሰዋል። ዋናው ነገር እዚህ ደረጃ ላይ ሊያደርሳቸው የቻለው የግል ጥቅም ነው። በጓደኝነት በዝምድና በአንዳንድ ነገሮች በመታለል ያደረጉት ነገር ነበረ እና ጥቅም ፍለጋ ስለሄዱ ነው። በእርግጥ ይቅር መባባል ደግሞ በባህላችንም መሆን ያለበት ነገር ስለሆነ እጃችንን ዘርግተን ይቅር ብለን ተቀብለናቸዋል አንዳንዶቹ። በዚህም ምክንያት ነው ይሄ ድርጅት የጊዜ ገደብ አለን። አንድ ኦፊስ የያዘ ሰው ከሁለት ጊዜ በላይ ምርጫ ላይ መግባት አይችልም እና የተለያዩ ፕሬዚዳንቶች፣ የተለያዩ ጸሐፊዎች፣ የስራ አስኪያጅ ኮሚቴዎች፣ የህዝብ ግንኙነት፣ የፋይናንስ ሰዎች እና ኦዲተሮች ያለፉበት ድርጅት ነው። ይህም ይዘን የምንጓዝ ሰዎች ስለሆነ ደንባችን አክብረን የምንሄድ ድርጅት ስለሆነ ይህን ያህል እድሜ ሊኖረው ይችላል። የረሳሁት ነገር እና የሚጨመር ነገር ካለ ደግሞ አቶ አቤ ብታክልበት ጥሩ ነው።
መልካም። መማማሪያ መሆኑም ጭምር አንዳንዴ አንድ ፈተና ገጥሞ ማለፉ ብቻ ሳይሆን ከዛ የተገበየውም ቁም ነገር ለሚቀጥለው ለሌሎችም ጭምር እንዲረዳ ማድረጉ ያንን ያህል የተከፈለውን ዋጋ እንዲመዝን ያደርገዋልና አቶ አብይ በዚሁ ዛሬ ያላችሁበትን የፌዴሬሽኑን የዛሬ ቁመና ወደሚመለከት ሁኔታ ብናመራ
የቅዱስ ሚካኤል የሴቶች እግር ኳስ ክለብን ጨምሮ 32 ክለቦች አሏችሁ። ከዚያ የተወከሉ 61 የቦርድ አባላት በመመሪያ ሰነዳችሁ ላይ እንደተጠቆመው ዋነኞቹ የፌዴሬሽኑ አስተዳዳሪዎች ናቸው ትሏቸዋላችሁ። ስራ አስፈጻሚዎቹን በራሳችሁ ሁለተኛ ደረጃ አስቀምጣችሁ በጽሑፍ ባሰፈራችሁት ላይ 31 ክለቦች ይላል። የትኛውን ክለብ እንደዘነጋችሁ ባላውቅም ዝርዝሩን ስቆጥር 32 ነው የተመለከቱት።
አዎ ጥሩ አሳልላችሁ። በርግጥ ያሉት 31ም የወንዶች ቲም ነው። ግን እያንዳንዱ ቲም ወይም እያንዳንዱ ቡድን በስሩ አንዳንድ የሴት ተጫዋቾች ማስተናገድ ይችላል እና 32ኛ የሚባለው በቅዱስ ሚካኤል ስር የተመዘገበው የቅዱስ ሚካኤል የሴቶች ቡድን ነው። እሱ ነው 32ኛ የሚያደርገው።
ባይወዳደሩም በማህበር አባልነት አሉ። ምናልባት ሴቶቹ ለብቻቸው ይጫወቱ ይሆናል። እንዴት ነው የነሱ ተሳትፎ?
የነሱ ተሳትፎ ያው በየከተማው በሚደረግበት ጊዜ ይችሉ ከ31ዱ ቲም ወደ ቶርናመንቱ ወደ ውድድሩ ሲመጡ እያንዳንዳቸው አንዳንድ የሴቶች ቲም ይዘው እንዲመጡ ይጠየቃሉ። ማምጣት የቻሉት ያመጣሉ፣ ያላመጡት ደግሞ ውድድሩ የሚደረግበት ከተማ የሴቶች ቡድን ይፈጠርና ከእነሱ ጋር እንዲጫወቱ ይደረጋል። የቅዱስ ሚካኤል የሴቶች ቡድን በአጭር ጊዜ ስለነበረ እንደምታስታውሰው የተወሰነ እዛ ምክንያት ያላገኙም፣ ተጨማሪም ቲም አልመጣም። እነሱም ደግሞ ለመዘጋጀት ጊዜ አላገኙም። የቅዱስ ሚካኤል የሴቶች ቡድን ብቻ ሳይሆን መገኘት ያልቻሉት ለምሳሌ ከካልጋሪ የሚመጣው ከካናዳ የሚመጣው አንድ ቡድናችን አልተገኘም በዚህ አመት እና እነዚህ ሁለቱ ሲቀሩ ሌሎቹ በሙሉ መጥተዋል። ያልተደረገበት ምክንያት ይሄ ነው ባጭሩ።
መልካም። እንደ ግዙፍ የማህበረሰብ ተቋምነታችሁ ትኩረት ሰጥቶ ይሁነኝ ብሎ በየጊዜው በተደጋጋሚ እንደሚያነጋግራችሁ ጣቢያ በየአመቱ ደጋግመን የምናነሳው አንድ ጉዳይ መሻሻል የሚሹ ድርጅታዊ አቋማችሁን ለማህበረሰብ ፋይዳ በሚገባ መጠቀም ችላችኋል ወይ በሚል የምንሞግታችሁ፣ ምንም እንኳን ኮቪድን የመሰለ ሁሉን ነገር ያስተጓጎለ ነገር በኋላ እየመጣችሁም ቢሆን ብዙዎቹ ነገሮች በቀድሞ መንገድ ባሄዱ አድማጮች የሚረዱ ይመስለኛል። ነገር ግን ትልቅ ቁጥር ያለው ህዝብ ታሰባስባላችሁና ተጽዕኖ ማድረግ መቻል እንደ አንዱ አቅማችሁ ስለሚታይ ሌላው ቀርቶ ኢትዮጵያውያን በዩናይትድ ስቴትስ ፖለቲካ ውስጥ የሚኖራቸውን ሚና የማጉላት እድል ሌሎችን የማስተባበሩና የማሳተፉ ያህል በንግድ ተቋማትም የመግዛት አቅምን በማሳየት መጠቀም ተጽዕኖ ማድረግ ይጠበቅባችኋልና ሁሌ ደጋግመን ከማነሳባችሁ አንዱ ይህን ያህል ቁጥር ያለው የመግዛት አቅም ያለው ህዝብ አለን ብላችሁ እነኚህ ድርጅቶች በገንዘብ ድጋፍ እንዲያደርጉላችሁ ለማድረግ በባለሙያ የሚያዝ የማስተዋወቂያ ወይም ከዛ ጋር ተዛምዶ የሚሰራ ማህበረሰቡን የሚያጠነክር ስራ አደረጋችሁ ታደርጋላችሁ? በዚህ ረገድ ምን ለውጥ አለ? ምን መሻሻል አለ?
እንደጠቀስከው ናቱ አሉላ ቁጥራችንን የምናሳይበት በየከተማው ብዙ ምሳሌዎች ማንሳት ይቻላል። ለምሳሌ በሳኖዜ ከተማ በተደረገበት ጊዜ ለመጀመሪያ ጊዜ በማዘጋጃ ቤታቸው ሳኖዜ ከተማ ውስጥ የኢትዮጵያ ባንዲራ እንዲውለበለብ ምክንያት ከሆነው አንዱ የኢትዮጵያ ስፖርት ፌዴሬሽን ስብስብ ነው። በሺካጎ በዳላስ በሚደረግበት ጊዜ ያ ቀን ለእኛ ብቻ ሳይሆን በሲቲ ኦፊሻሎች ለመንግስት አካላት የኢትዮጵያ ቀን ተብሎ እንዲከበር የተደረገበት ነው እና የዚህ መደረግ የእኛ ቁጥራችን አንድ ላይ ሆነን የመግዛት አቅማችንን ወይም ሂውማን ካፒታል የሚባለው እንደምታውቀው በተለያየ ሙያ ዘርፍ የተሰማሩ ኢትዮጵያውያኖች አሉ። በአስተማሪነት፣ በሕክምና፣ በተለያዩ ሙያ ውስጥ፣ በፖለቲካ ውስጥም እዚህ ሀገር መንግስት አካል እስከ መሆን ድረስ የተደረሰበት ነው። ያን የምናሳይበት ነው። ይህን ማድረጋችን የሚጠቅመው ኢትዮጵያውያን በትምህርት ቤት ውስጥ ሊያገኙ የሚችሉትን ጥቅም እንጠይቃለን። በሕክምና ሊያገኙ የሚችሉትን ጥቅም እንጠይቃለን። በኢሚግሬሽን እና በፍርድ ቤት ብዙ ኬሶች አሉ። እዚህ ውስጥ ደብዳቤ የተላከላቸው ወይም ውክልና እንዲሰጣቸው የተደረገበት ድምፅ የሆናቸው ጉዳዮች አሉና ይሄንን ለመንግስት አካላት የምናሳይበት አንዱ ስብስብ ስለሆነ በገንዘብ አይተመንም። ይሄ ግን በሄድንበት ከተማ ውስጥ በሙሉ ውድድሩ ከተደረገ በኋላ ለኢትዮጵያውያኖች የሚሰጠው አክብሮትና ሊገለገሉ ሊሰጣቸው የሚችሉበትን እድሎች የሚያመቻች ነው። ያየነው ነው። ከአንዳንድ የኢትዮጵያ ኮሚኒቲዎችም ጋር አብረን በምንሰራ ጊዜ ይህንን አስረድተውናል እና ቁጥራችንን በጥቅሉ የምናሳይበት እና ማንነታችን የምናንጸባርቅበት መልካም አጋጣሚ ነው ይሄ ዝግጅት።
መልካም። አቶ እያዩ የምታክለው ካለ?
ማባቢ ጥሩ አርጎ ገልጾታል። በምንሄድበት ከተማ በሙሉ ይሄን ስብስብ በማየትና ያለፈውን በመመልከት ያው ትልቅ ትብብር ነው የሚደረገልን። ለምሳሌ እንደተባለው የኢትዮጵያ ቀን እየተባለ ፖሊሶች ሁሉ ትብብር ያደርጉልና ነገሮችም በሚፈጸሙበት ጊዜ ይሄን በመመልከትና ጨዋነት የተሞላበት ነገር ስለምናታይ በየቦታው ሆቴሎችም በብዛት ይተባበሩልና ይሄ ሁሉ ምንድነው ካለ ስብስብናችንና ካለ ጨዋነታችን በመመልከት ነው እንዲህ አይነት ነገሮች የሚደረጉት። ይሄን መጨመር ፈልጋለሁ።
መልካም እንግዲህ ሰፋ ያለ ዝርዝሮችን ያቀፈ ውይይት ነው ያደረግነው። የድርጅታችሁን ታሪክ በአውሮፓውያን አቆጣጠር ከ1984 ዓመተ ምህረት እስከ ዛሬዋ ቀን ድረስ የተጓዛችሁትን 39ኛ ዓመት የደረሰበትን በወፍ በረር መልከት ታርጋችኋል። ፈተና ተብሎ ሊታዩ የሚችሉትንም መውደቅ መነሳት መነቅሳችሁ ተመልክታችኋል። ዛሬ ባለበት አሁን በሚካሄደው ሂደት ውስጥ መነሳት አለበት ይህን አስተያየት ብናክል የምትሉት ካለ የመጨረሻ እድል ስጥ የመዝጊያ ሐሳብ ከማቅረቤ በፊት።
በዚህ አመት አቶ አዱላ እንግዲህ ቀደም እንደተነጋገር ነው መርህ አርገን የምንከተለው የሰው ክቡርነትን ነው። በሀገራችን ኢትዮጵያ ውስጥ የሚደርሰው የነፍስ ማጥፋት፣ መፈናቀል፣ ዘረፋ አባላቶቻችንና ደጋፊዎቻችን እንዲሁም መላው ኢትዮጵያውያንን ያስከፋ፣ ያሳዘነና አንገት ያሰበረ ድርጊት እየተፈጸመ ነው ሀገራችን ውስጥ ያለው። በፊት እንዳልነው ይህ ድርጅት ለከፋው ድምጽ ነው፣ ለተረሳ ድምጽ ነው፣ ለተራበና ለታመመ ድምጽ ነው እና በዚህም አመት ሀገራችን ውስጥ የደረሰውን በደል አስመልክተን የህሊና ጸሎት አድርገን ነው ዝግጅታችን የከፈት ነው። የምንዘጋውን በህሊና ጸሎት ይሆናል። መሰባሰባችን ሀዘናችንን እርስ በርሳችን ለመጽናናት ነው እና ኢትዮጵያ ውስጥ በተደረገው ነገር በጣም አዝነናል። ዋናው በመጨረሻ ፖይንታችን እዚህ ከገባንበት ችግር መዳኛችን ኢትዮጵያዊነታችን ብቻ ነው እና በዚሁ አጋጣሚ ይህን ጠንክረን ማስረዳት እና መግለጽ እንወዳለን።
መልካም። በ40ኛው አመት ዋዜማ ላይ ነው የምንገኘው። 39 አመት የተጓዘ ድርጅት በመግቢያ እንዳልኩት ብዙ የለም፣ አንጋፋው ድርጅት ነው። 40ኛ አመት በተለየ ስሜት የምታከብሩት ይመስለኛል። የትና እንዴት እንደሚከበር ካወቅን በኋላ ጊዜውን የሚመጥን በዛ ሰዓት የሚኖሩትን የተለዩ ሁኔታዎች የሚያካትት ውይይት ከሩቆናችሁም ቢሆን ልባችሁ ያልተለያትን አገር ምናልባትም በተሻለ ሁኔታ እንደምናገኛት ተስፋ አድርገን በሚቀጥለው አመት መልሰን እስከምንገናኝ አቶ አብይ ኑርልኝ የፌዴሬሽኑ ፕሬዚዳንት፣ አቶ እያዩ ዘነበ የፌዴሬሽኑ የህዝብ ግንኙነት ኃላፊ ለጊዜያቸው አመሰግናለሁ። እግዜር ይስጥልኝ።
እጅግ እናመሰግናለን አቶ አሉላ። በጣም እናመሰግናለን አቶ አሉላ።
ሩጫ በአሜሪካ ይህም እዚሁ ሰፈር የሚያቆየን ቅንብር ነው። በመግቢያችን ያስተዋወቅናቸው ሶስት ተወያዮች ትላንት አንድ ብለው ያነሱትን እርምጃ ጨምሮ የሰሜን አሜሪካው የባህልና የስፖርት ፌዴሬሽን በየዓመቱ ወደሚሄድባቸው የዩናይትድ ስቴትስ ከተሞች ሁሉ ሊያከናውኑ ያቀዱትን ስፖርትና የህዝብ ለህዝብ ግንኙነት ያቀፈ ገቢር ምንነት ሊነግሩን ግብዣችንን ተቀብለው ብቅ ብለዋል። ወደዚያው ልውሰዳችሁ።
አ
አመሰግናለሁ። አትሌት አሰፋ መዝገቡ ባላለሁ። ያው ብዙዎች ኢትዮጵያ ህዝብ እንደሚያውቀው ሀገራችን ኢትዮጵያን በመወከል በኦሎምፒክም በዓለም ሀገር አቋራጭም እንደዚሁም በወጣቶችም በብዙ ውድድሮች ኢትዮጵያን ወክዬ ብዙ ውድድር አድርጌ ያው ገሬን ኢትዮጵያን ባንዲራ ከፍ ያደረኩ አትሌት ነኝ።
አሉላ አመሰግናለሁ። እኔ ኤርሚያስ አየለ ባላለሁ። እንግዲህ ላለፈው 10 አመት በላይ እስከ 2021 ድረስ የታላቁ ሩጫ በኢትዮጵያ በስራ አስኪያጅነትና በሬስ ዳይሬክተር ነው የሚባለው በእናንተ ሀገር በዛ ስመራ ነበር የቆየሁት። ከዛ በፊት ቀደም ብዬም የታላቁ ሩጫ ማርኬቲንግ ማኔጀር ሆኜ ሰርቻለሁ እና ያለፉትን 10 አመታት ከታላቁ ሩጫ ጡረታ ራሴን እስካወጣ ድረስ ታላቁ ሩጫ ስመራ ነው የቆየሁት። ከአትሌቲክሱ ቤተሰብ ጋር በጣም በሰፊው ተዋወቃለሁ። እንደምታውቀው ታላቁ ሩጫ በአፍሪካ ትልቁ ውድድር ነው። ስለዚህ እንግዲህ ይሄን ይመስላል የኔ ስራ።
ስሜ ጥበቡ አሰፋ ይባላል። እስካሁን በክብር የምለብሰው የስራዬ መግለጫ ከራሴው ህይወት የፈጠርኩት የባህል ተሟጋች በኢኮኖሚ እድገት ለኢትዮጵያና ለአፍሪካ በአሜሪካ ለሚኖረው ቦታ የማስፋያ ስትራቴጂ በማድረግ የኢትዮጵያን ባህልና ታሪክ ለአሜሪካኑ በማስተዋወቅ በኢትዮጵያና በአሜሪካ ህዝቦች መካከል ያለውን የገበያ ግንኙነት ለማስፋት ብዙ ቀን አደፋ ብያለሁ እና በአጭሩ የባህልና የማህበራዊ ተሟጋች ብዬ አምናለሁ።
ትውቁም በዚህ መልኩ ካደረግን ሶስት አጋሮች ናችሁ እዚህ ውስጥ ያላችሁት። ሌሎች አጋሮችም እንዳሏችሁ ተረድቻለሁ። በተለይ በዚህ በዩናይት ስቴትስ የኢትዮጵያውያን የስፖርትና የባህል ፌዴሬሽን ጋር ተባብራችሁ ያሰናዳችሁት ምናልባትም ረጅም መንገድ የሚሄድ እቅዳችሁን የምታስተዋውቁበት የመጀመሪያ ዝግጅት ተደርጎ ነው ይሄ የተገለጸው። ስምምነታችሁን እንደተመለከትኩት ባጭሩ ግን ምንድን ነው አላማው? ምንድን ነው ልታረጉ ያሰባችሁት? እስኪ ከአቶ ኤርሚያስ ልጀምር። አቶ ኤርሚያስ ከኢትዮጵያ የስፖርትና ባህል ፌዴሬሽን አመታዊ ዝግጅት ላይ ከሚተዋወቀው የመጀመሪያ ዝግጅትም ጋር አያይዘው ባጭሩ እቅዱ ምንድን ነው?
እንግዲህ ምንድን ነው የኢትዮጵያ ስፖርት ፌዴሬሽን በሰሜን አሜሪካ ቀደም ብሎ በነበሩ ዝግጅቶች ላይ አንድ ሁለቱ ላይ ለመሳተፍ በቅቼ ነበር እና ዳላስ በተደረገው ውድድር ላይ በምመለከትበት ጊዜ ያው ውድድሩ በጣም ትልቅ ሆኗል። ባህላችን እግር ኳስ ስፖርቱ የሚደረግበት ነው እና ለቤተሰብ ለልጆች የሚሆን ነገር እንደሚያስፈልገው ተረዳን እና በአትላንታ በተደረገው ከኮቪድ በፊት በነበረው ውድድር ላይ ታላቁ ሩጫ ጋር በመሆን ያኔ እዛ ያለው ሪሰርች አድርገን ነበረ። ሰው እንደዚህ ሩጫ እንደሚታወቀው ሀገራችን በዓለም ላይ የሚያሰሩ እነ አሰፋ መዝገቡን እነ ኃይሌ ገብረስላሴን እነ ቀነኒሳን እነ ደራርቱ ቱሉን እነ ጥሩነሽ ዲባባን እነ መሰረትን ሁሉንም ትልልቆቹ አትሌቶቻችን ያለ ለልጆቻችንን ለመቅረጽ አሸናፊነታችንን ለማሳየት የሚጠቅም ስፖርት ነው እና እሱን እዚያ አምጥተን ብዙ ኢትዮጵያውያን እዚህ የተወለዱ አሉ፣ ትውልደ ኢትዮጵያውያን የእነሱን ሞራል ከፍ ማድረግ የሩጫ ባህላችንን ለምን አናከብርበትም አብረን ሰው ስለሚሰበሰብ ያለው ላይ ለምን አንጨምርም የሚል ሀሳብ ይዘን ነበር ያንን ያደረግነው። ሚኒሶታ ያንን ነገር ኢቨንት ለማድረግ ሀሳብ ነበር እና ዝግጅቱ ሲደረግ እንግዲህ አሁን ከኮሮና በኋላ በድጋሚ ከፌዴሬሽኑ ጋር ውይይት ጀመርን እና ከዛ ቀደም ብሎ እንግዲህ እኔም ከታላቁ ሩጫ ከወጣው በኋላ የኔሽን ብራንዲንግ ላይ መስራት የሚያተኩር ድንቅ ኢትዮጵያን ብራንድ ኮንሰልተንት የሚባል ድርጅት መስርቼ እየተንቀሳቀስኩ ነበር እና አቶ ጥበቡም ኢትዮጵያ በመጣ ጊዜ ከአትሌት አሰፋ መዝገቡ ጋር የረጅም ዓመት ወዳጆች ነን። በአትሌቲክሱ ብዙ ያግዘን ነበር እኛን። ስለዚህ ከአሰፋ አገናኘና አቶ ጥበቡ ሶስታችን ምን እናርግ ብለን እየተወያየን ሳለ ነው እንግዲህ ዘንድሮ የ39ኛው የኢትዮጵያ ስፖርት ፌዴሬሽን በሰሜን አሜሪካ ዝግጅት እዚህ ሜሪላንድ እንደሚደረግ የሰማ ነው እና ዋናው ሀሳቡ ትልቁን የአትሌቲክስ ባህላችንን በዓለም ደረጃ ለማስተዋወቅ። እንደሚታወቀው የኢትዮጵያውያን ከሀገራቸው ውጭ በጣም በትልቅ ቁጥር የሚገኙ አሜሪካ ላይ ነው፣ በዋናነት ደግሞ እዚህ ሜሪላንድ፣ ዲሲ እና ቨርጂኒያ አካባቢ። ስለዚህ ከዛ ጀምረን እንግዲህ ከፌዴሬሽኑም ጋር የተፈራረም ነው የ4 ዓመት ኮንትራት ነው። በየዓመቱ ፌዴሬሽኑ ስቴት እየመረጠ በሚሄድበት ጊዜ አብረን እየሄድን ይህንን ሩጫ ለማስፋት ነው። ስለዚህ በዋናነት ይዘቱ ይሄን ይመስላል።
መልካም። አትሌት አሰፋ መዝገቡ የኦሎምፒክ አትሌት ነህ። ቀደም ብለህ በመግቢያችን እንዳስተዋወቀው በበርካታ ዓለም አቀፍ ውድድሮች የሀገርህን ባንዲራ ያውለበለብክ፣ በብዙ ውድድሮች የሚያሸንፍ ታዋቂ አትሌት ነህ። እንግዲህ የሩጫ ነገር ሲነሳ አንተ ዋና ጉዳይ እንደሚሆን ማንም መረዳት ይችላል። አንተስ ምንድን ነው በዚህ ዝግጅት ውስጥ ድርሻ እንዲኖርህ ያሰብከው? ምንስ ነው የምታከናውኑት?
አመሰግናለሁ። ቅድም እርሜ እንዳለው ያው እኛ ነገር ስናስብ ብዙ ጊዜ ረጅም ጊዜ ስለ ኢትዮጵያ አትሌቲክስ ማሰብ ያለብን ነገር ያለ ብዙ ነገሮች አሉና ከዛ ውስጥ አንደኛው የዚህ ውድድር መሪ ቃልም እንደሚገልጸው አትሌቶቻችን ስኬትና ክብር የሚል ነው ዋናው መሪ ቃልና ይህ ማለት እኛ አትሌቶች የኢትዮጵያ አትሌቶች አብዛኛዎቻችን በኢትዮጵያ ህዝብ ዘንድ እንኳን በደንብ አንታወቅም ምክንያቱም ይሄ ነገር አትሌቶቻችንን የማክበር ባህሉ ስለሌለን ስለዚህ ትልቁ ነገርና ዋንኛው እንድንዋሳባችን ይሄ ነገር ቅድም ኤርሚያስ እንዳለው እዚህ ሀገር የተወለዱ ስለ ሩጫው ስለ ስፖርቱ በደንብ ማያውቁ ህፃናት ገና ከዛ በኋላ እነ ኃይሌ እነ አበበ ቢቂላ በነበሩበት ከዛም በኋላ ያለው ትውልድ እነ ደራርቱ በደረሱበት ሰዓት ሁን ቅርብ ጊዜ የተወለዱ ህፃናት ልጆች ስላሉ እነዛን ህፃናት ስፖርቱ ወይም አትሌቲክስ ምን እንደሆነ አትሌቶቻችን የኛ ጀግኖች እንደማን ናቸው ዓለም እኛን በደንብ ያቀናል ዓለም ላይ አሉ ግን አብዛኛው የኛ ማህበረሰብ በደንብ ስለማያቀን በተለይ አዲሱ ትውልድ ልጆች ህፃናት ስለሆኑ ያንን ያገለ ተወለዱ ህፃናት በደንብ አርገን ማሳየት አለብን በሚለው ላይ ነው ትልቁ ልንሰራና ወደዚህ ሀገር ልንመጣ ያነሳሳ ሌላው ስፖርት ያው እንደምታወቀው ህዝብን ከህዝብ ያገናኛል ለብዙ ነገር ምንጠቀምበት ስለሆነ እዚህ ውድድ እዚህ አሜሪካን ሀገር ያለው ማህበረሰብ ደግሞ በጣም ሰፊና ትልቅ ስለሆነ ይሄ ደግሞ በስፖርቱ መገናኘት አለበት በሚለው ነው በሩጫ ምክንያቱም እስካሁን የሚደረገው እዚህ ላይ እዚህ ፌስቲቫል እግር ኳስ ውድድር ብቻ ነውና አትሌቲክስ ደግሞ በጣም ትልቁ የኛ ብራንድም ነውና እኛ በዓለም ላይ የምንታወቅበት አትሌቲክስ ስለሆነ ይሄንን ደግሞ እዚህ አምጥተን ህዝባችን ማሳየት አለብን ብለን ነው የተነሳ ነው ይህ ማለት አትሌቲክስ እርሜ አይጠይቅም ህፃናት ትልልቆች ሽማግሌዎች እናቶች ሁሉም አንድ ላይ ሆኖ የሚሮጡበትና የሚንቀሳቀሱበት ስፖርት ስለሆነ ይህንን ማድረግ አለብን ብለን ነው በጤና ረገድም በአሁኑ ሰዓት ስፖርት በጣም ተፈላጊና በህክምና ደረጃ ስንሄድ ሁሉም ስፖርት መሰራት አለበት ብሎ ስለሚያዝ ማህበረሰባችን ይህንን ተገንዝቦ በየአመቱ ለምናደርገው ውድድር አለን እንንቀሳቀሳለን ይላል በዚሁ ልምዱንና ዕውቀቱን በሩጫው ላይ ያለውን አመለካከት በደንብ እንዲያደርግና እንዲያዳብር በሚል ሁኔታ ተነሳስተን ነው ለዚህ ውድድር እዚህ ሀገር ድረስ የመጣ ነው።
ግሩም ቀጣዩ አስተያየት ሰጪ ተናጋሪ አቶ ጥበቡ አሰፋ እርሶ ቀደም ሲል አትሌት አሰፋ መዝገቡና አቶ ኤርሚያስ አየለ ረዱትን በቀጥታ ወደ ዩናይትድ ስቴትስ የሚያስገቡ ይመስለኛል ጊዜ የኢትዮጵያን ባህል በሰፊው የዩናይትድ ስቴትስ ህዝብ ወይም ነዋሪ እንዲታቀፍ የኢትዮጵያ ባህል እንዲተዋወቅ የቡና ባህላችንን ጨምሮ የተለያዩ መድረኮችን አጋጣሚዎችን ይጠቀማሉና የርሶስ ድርሻ ምንድን ነው እዚህ ውስጥ? የዋሽንግተን ዲሲ እና አካባቢውን ሰው በሙሉ ማስሮጥ ነው ሀሳባችሁ? ምናልባት የርሶን ከተማ ተኮማን እስኪ የርሶን ሀሳብ እንስማ።
መልካም ወንድሜ የሚያስና ማሴራ ተፋ እንዳስቀመጡት በአትሌቲክ ያለን ታሪክ በዓለም ላይ ትልቅ ስፍራ ይዘናል። የልጆቻችንም እኛም አናውቀውም ዓለምንም አላሳወቅንም። እሱ እንዳለ ሆኖ ይህ የምናደርገው ነገር ለዛ የሚሰጠው አስተዋጽኦ እንዳለ ሆኖ ከዛ ባሻገር በስተመጨረሻ እንዴት አድርጎ ነው ይሄ ሀብታችን የሀገራችን ልማት ላይ በዓለም ገበያ ላይ ያላትን የመፎካከር ቦታ ያላትን የፖለቲካ አቋም እንዴት ነው ልናሳድግበት ምንችለው ወደሚለው ነው መሄደው። እኔ የመጨረሻ እንግዲህ እንትኑ ቲኬት ቢሆን ሩጫ ሀብቱ ቲኬት ቢሆን ዴስቲኔሽኑ ምንድን ነው ወይ መድረሻው ምንድን ነው? ያ መድረሻ አንድ ትልቁ ችግራችን ትልቅ ታሪክና ሀገር ይዘን በዓለም ላይ አንታወቅም። ስለማንታወቅ የኢኮኖሚ ተሳትፏችን ደካማ ነው። ያ ስለሆነ የፖለቲካ ጡንቻችን የለሰለሰ ነው እና እንዴት አድርገን ነው ይሄ እንግዲህ በውጭ ሰዎች ኃይሎች በሚዲያ በፖለቲካው ነው የኛ ማንነት የተገለጸው። እንዴት አድርገን ነው ህዝብ ለህዝብ ምናስተዋውቀው? ህዝቡን በስተመጨረሻው የሁሉም ነገር ወሳኝ ህዝብ ነው እና እንዴት አድርገን ነው ይሄንን ትልቅ ሀብት ወደ አሜሪካኑ ህዝብ አታግረን በአሜሪካና በኢትዮጵያ አሜሪካ በአሜሪካና በኢትዮጵያዎች መካከል ያለውን ግንኙነት በባህልም አልፎ እስከዛሬ በባህል ነው የሰራሁት አሁን ደግሞ በስፖርት ኢትዮጵያ ትልቅ ሀብት አላት። አሁን የድርሻ ይሄን ነገር በአሜሪካና በኢትዮጵያ ያለው ግንኙነት ላይ አንድ የምናመጣው ጠለት ሊሆን ይችላል። ስለዚህ አሁን አላማችን ምንድን ነው? ይህንን በጊዜ ወደስ ትራክ ነው ኤርሚያስ እንዳስቀመጠው ለህብረተሰባችን አንድ አለም ከሰፈነ ጋር ልጅ ለሚያድጉት ከዛ በአንጻሩ ደግሞ በአመት አንድ ጊዜ ራን ኢን ኢትዮጵያ ራን ኢን አሜሪካ የሚል በአሜሪካም በኢትዮጵያም ህዝቡን አሰባስበን በአመት አንድ ጊዜ ከዛ ደግሞ ኢትዮጵያም ወስደን ህዝቦችን የምናገናኝበት እንግዲህ ይሄ አላማ አለው። ህዝብ ሲገናኝ ሲግባባ የኢኮኖሚክ መድረክ ይፈጥራል። ከዛ ደግሞ ፖለቲካል የሚተዋወቃል እና ወደፊት አለማችን ኢንፋክት እየተነጋገርን ያለ ነው። አሜሪካ ውስጥ የሚደረገውን የመጀመሪያውን በየቦታው ሊሄድ ይችላል፣ ግን የመጀመሪያውን የሚቀጥለው አመት በታኮማ ፓርክ እና በሞንጎመሪ ካውንቲ ወይም በስቴት ኦፍ ሜሪላንድ የስቴቱም ካውንቲውም ሲቲውም በአጋርነት ከኛ ጋር ተሳትፎ ይሄንን ለአሜሪካን ህዝብ የምናቀርብበትን መንገድ እያመቻቸን ነው። ከዛ በኋላ ደግሞ ወደ ኢትዮጵያም ደግሞ እንወስደዋለን። በህዝቦች መካከል ያለውን ግንኙነት ካጠናከርን ያ መድረሻው የህዝቦች ግንኙነት በጎ መግባት ያመጣል፣ የኢኮኖሚ እድገት ይኖረዋል። እንደውም አንድ ፖይንት ላስቀምጥልን። ኢትዮጵያ ሀገራችን 110 ሚሊዮን ህዝብ ከአለም ገበያ ላይ የምታገኘው ሸጣ የምታገኘው እና የምትገዛው ልዩነቱ በጣም ከፍ ያለ ነው። በሚያስደነግጥ መልኩ እንዴት ነው የምናቀራርበው? ያ ማለት የሀገራችንን የኢኮኖሚ ይዞታ በዚህ ማሳደግ ነው። ያ እንዴት ነው የሚሆነው? ያለንን ሀብት አንጥተን ስናጋራ ነው። እና እኔ ከዛ ነው የምመጣው። እነሱ የሰሩት የእነሱ ውጤት የሚያኮራ ነው። ሁሉም ሰው የራሱን ይዞ መምጣት ይችላል። አትሌት አሰፋ ኢትዮጵያ ሰንደቅ ዓላማ ከፍ አድርጓል። ኤርሚያስ ደግሞ በጣም በዓለም ላይ ትልቅ ቦታ የሚሰጠው ሩጫ ሲያዘጋጅ የነበረ ነው ከሀይሌ ጋራ። እኔ ደግሞ በዚህ በጣም ደክም ያለው እንዴት ነው ሶስታችን አንድ ላይ በትብብር በጋራ ይሄ ሙያችን እንዴት ነው ህዝባችንን ቀና ሊያደርግ የምችለው? እንዴት ነው ለህዝባችን የኢኮኖሚ እድገት ቦታ የሚፈጥረው? እንዴት ነው የሀገራችን የፖለቲካ ይዞታ በአሜሪካ የሚያስቀምጠው? የዚህን ጊዜ መልሱ ይሄን ነገር በጋራ አንድ ላይ ማንጸባረቅ ነው ከሚል ነው መነሳው። እና እኔ እስካሁን ለሰራው ሌላ ጡንቻ ነው ብዬ ነው የምገምጠው።
መልካም ሌላ ጡንቻ ነው ብለዋል አቶ ጥበቡ። የህዝብ ለህዝብ ግንኙነቱ የገበያ መድረክ እንዲሆን ሁለቱን ህዝቦችም የሚያቀራርብ ነው ያሉት። የገበያ መድረክነቱ ዘርዘር ብሎን በምንረዳው መልኩ አንዳንድ ሀሳቦችን ቆየት ብለን እናነሳለን። ወደ አትሌት አሰፋ መዝገቡ ልመለስ። እንግዲህ እንደ እውቅ ኦሎምፒክ አትሌትነትህ፣ በሯጭነትህ የተለያየ ዓለም የሩጫ ውድድሮችን አካሄድ እንደምትረዳ ኢትዮጵያ ውስጥ ታላቁ ሩጫን በምታደርጉት መልኩም ባይሆን በዚህም በዩናይት ስቴትስ ለተለያዩ ዓላማዎች ሰዎች ያንን ዓላማ ለመርዳት ሲሉ ተመዝግበው ገንዘብ ከፍለው የሚያደርጓቸው ሩጫዎች አሉ። ሩጥም የማይችሉ ሰዎች እንደው ትንሽ ያቅማቸውን ሄደው ሊያቋርጡም ቢችሉ ራሳቸው ደግሞ ያን ማስጨረስ የሚያስችላቸው ልምምድ እንዲያደርጉ ይደረጋል። ያን ባህል አሁን እናንተ ከምታስቡት ጋር ለማቀራረብ ለመረዳት ነው ጥያቄ። በታላቁ ሩጫ ብዙዎችን ነው የምታሳትፉት። ትክክለኛ የሩጫ መንፈስም ተከትሎ በውድድር ደረጃ የሚታይም ነገር አለው። ምንድን ነው እዚህ በዩናይት ስቴትስ በምታካሄዱ ጊዜ የኢትዮጵያው በአንድ ወገን የሚታወቅ ነገር አለው እና ምናልባት ላይ ከብድ ይችላል። እስኪ ያንተን ሀሳብ አጋራን።
አድማጮች፣ ከሩጫ በአሜሪካ ወጣኞች ከሶስቱ እንግዶቻችን አትሌት አሰፋ መዝገቡ፣ አቶ ኤርሚያስ አየልና አቶ ጥበቡ አሰፋ ጋር የጀመርነው ወግ ተጀመረ እንጂ አልተቋጨም። ሰዓታችን በመገባደዱ ቀሪውን በቀጣይ ፕሮግራማችን ሙሉውንም በድረገጻችንና በማኅበራዊ ገጾቻችን ላይ እናኖራለን። ለአሁኑ ግን እንግዶችን ለጊዜያቸው አመሰግናለሁ። እግዜር ይስጥልኝ። ንጉሴ አክሊሉ በቀደመው የራዲዮ መጽሔት ዝግጅቱ ከአንጋፋው የስፖርት ጋዜጠኛ ይንበርበሩ ምትኪ ጋር በጀመረው ወግ ለምሽቱ ደግሞ ከዛሬ 40 ዓመታት ወደ ራቀ ዘመን አንድ ልዩ የኦሎምፒክ ስፍራ ይወስዱናል። ዛሬ በሕይወት የሌለውን ያን ማርሽ ቀያሪ በሚል ቁልምጫ የሚታወቅ የዓለማችን ድንቅ የማራቶን ሰው ምሩጽ ይፍጠርን አስደማሚ ክንውንም ያስታውሱናል። ለሁሉም ወደ ቅንብሩ።
አሉላ፣ ዛሬስ የኔ መስኮት ብቻ ሳይሆን የሰማዩም መስኮት ነው የተከፈተ። የዝናም ድምፁ እግሩ ኮቴው ከተሰማም ሰነባበተ። ዋናው ክረምትም ከስምንት ቀን በላይ ሆነው ከባተ። እግዚአብሔር ዝናሙን ያዘንብ ዘንድ ስለ ዝናም መማለድ ግድ ነው ይባላል። ወንዞችንም እስከ ልካቸውና እስከ ወሰናቸው ድረስ እንዲመላ እንደዚያው። አንድ ጊዜ የጦሩ እግር ኳስ ቡድን ደጋፊዎች ያደረጉኝን ላጫውትህ ብሎኝ ነበር የዛሬ 15 ቀን እንግዳዬ የነበረው የስፖርት ጋዜጠኛው ይንበርበሩ ምትኬ ዝግጅቴን ያበቃሁት። ጨዋታ ዓይን ይገባልና ተጫዋት አልኩት። መጫወት ጀመረ። በነገራችን ላይ ጨዋታን ጨዋታ ያነሳዋልና ይንበርበሩ የዛሬ 42 ዓመት ተካሂዶ የነበረውን የሞስኮ ኦሎምፒክ ተከታትሏል። ዜናውንም በወቅቱ ለኢትዮጵያ ሬዲዮና ቴሌቪዥን ዘግቧል። ዛሬም በ5000ና በ10000 ሜትር ሩጫ በአንድ ኦሎምፒክ የሁለት የወርቅ ሜዳይ ባለቤት የነበረውን የምሩጽ ይፍጠርን ብርታት ጥንካሬና አይበገሬነት ያደንቃል። ይንበርበሩ ጋር ነጩ ነጭ ጥቁሩም ጥቁር ነው። ጥሩ የተጫወተን ማድነቅ፣ በመጥፎ ሁኔታ የተጫወተን ደግሞ መተቸት እሱ ዘንድ ያለ ነው። ግብም ከሆነ ግብ ነው። በቃ እስኪ እንደው ይንበርበሩ ይህን የሞስኮን ኦሎምፒክ ታሪክ አጫውተኝ።
በደንብ ትዝ ይለኛል። ያው እኔም ሎተሪ ደርሶኝ እኮ አብሬ ይቻለሁ እኮ። በአጋጣሚ በኢትዮጵያ ቴሌቪዥን እንትኖች አስተላልፌያለሁ እና የምታደንቀው ሰው ነው። እንደው አንዳንድ ጊዜ በእውነት ሰው ከሰው በጣም የሚለይበት ነገር የምታውቀው በሱ ነው፣ ምን ያህል ጥንካሬ እንደነበረው በዛን ዘመን እንዳሁኑ አይምሰልህ ንጉሴ። ያን ጊዜ 10000 ለምሳሌ በማጣሪያ ነው የምታልፈው። ብዙ ሰው ነበር የሚቀርበው በዛን ዘመን። እንዳሁኑ በሚኒማ አይደለም የምትቀርበው፣ እዛው ሜዳ ላይ ተፈትነህ ነው የምታልፈው፣ አሸናፊነትህን የምታስረዳው። ዛሬ ሚኒማ አለ። አሁን አንድ ሚኒማ ደረጃ ላይ ደርሰሃል አንተ፣ ለዛ ውድድር ትበቃለህ ትባላለህ። ያን ጊዜ ግን እዛው ላይ ተፈትነህ ነው፣ ማጣሪያ ሮጠህ ነው። 10000 ሁለት ጊዜ ሮጧል እሱ። 10000 አንድ ማጣሪያ አንድ ፋይናል እዛ ሞስኮ። 5000 ሁለት ማጣሪያ አንድ ፋይናል። ይታይ እንግዲህ በሳምንት 5 ጊዜ ነው የሮጠው ምሩጽ። 5 ጊዜ
አልቋል።
እና መጨረሻ ላይ 10000 ሲያሸንፍ ከሰውነቱ የሚወጣው ላብ አይደለም፣ የደም ቅሪት ነው የሚመስለው ላቡ። እና ያን ያህል በዛ ሰዓት የተፈተነ ሰው ነው። ድሉ የሱ ከድል በላይ ነው። ምሩጽ አንድ ስታይል አለው። አጨራረሱን ሲሮጥ አይተው ከሆነ ውድድሩ ሊያልቅ 200 ሜትር ጋር ከያዘህ በምንም ታሪክ አታሸንፈውም። እሱ ነው የሚያሸንፈው። እርግጠኛ የምትሆነው ያን ጊዜ 200 ሜትር ሲቀረው እንዳንበሳ ነው ፈትልኮ የሚወጣ። ከዛ እየተገላመጠ እያየ ነው ያንን የተከተለውን ሰው የሚያሸንፈው።
አንጋፋውን ጋዜጠኛ ይንበርበሩ ምትኬን አመስግኜ ልሰናበት። የዛሬ 15 ቀን በሌላ ታሪክ፣ በሌላ ወግ፣ በሌላ እንግዳ እንገናኝ። ቸርን ሰንብት።
ንጉሴ አክሊሉና እንግዳውን ይንበርበሩ ምትኬን አመሰግናለሁ። ውድ የራዲዮ መጽሔት አድማጮች፣ ለምሽቱ ባቀረብናቸውም ሆነ ለፕሮግራማችን ተስማሚ ናቸው ባላችኋቸው ርዕሰ ጉዳዮች ዙሪያ እንዳመቻችሁ በመጻፍና በመደወል እንድትሳተፉ እንጋብዛለን። የዛሬውን ግን በዚሁ ልንቋጭ ነው። የኢሜይል አድራሻችንን ለማስታወስ horn@voanews.com ነው። የስልክ ቁጥራችን 202-205-9942 የውስጥ መስመር 14። ወደ ስርጭታችን መገባደጃ ማምራታችን ነው። አሁን የቀረን
እንደ አዲስ ቆይታ ሞከርሞ የሚጀምር እንደ ወይኖ ነብ ይዘው ትልዩ ያንቺ ፍቅር እንደ ወይን ተወዳጅ ነሽ በቀን በቀን እንደ ወይን I'm a little bit of a
የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት ዘወትር በየዕለቱ ከምሽቱ 3 ሰዓት እስከ 4 ሰዓት በ22፣ 25ና 31 ሜትር ባንዶች እንዲሁም በኢትዮ ሰዓት የሚያሰማውን የአንድ ሰዓት ዝግጅቱን እዚህ ላይ አበቃ። ነገሰኞ ከምሽቱ 3 ሰዓት ላይ በመደበኛው ስርጭታችን መልሰን እስከምንገናኝ የራዲዮ መጽሔት አዘጋጅ